በቅርቡ ከተጠናቀቀው የዩናይትድ ፕሬዝዳንታዊ ምርጫ ጋር የህዝብ ተወካዮች ምርጫ አብሮ ሲካሄድ መቆየቱ ይታወቃል። በተለይም የሪፐብሊካን ፓርቲ በሚቆጣጠረው የዩናይትድ እንደራሴዎች ምክር ቤት ውስጥ ውጤቱን በመቀየር አብላጫውን ወንበር ሊያገኙ ይችላሉ የተባሉት የዲሞክራት ፓርቲ አባላት ሳያሸንፉ ቀርተዋል። ይሁን እንጂ በጆርጂያ ክፍለ ግዛት በተካሄደው ምርጫ የሁለቱም ፓርቲ ተፎካካሪዎች ለአሸናፊነት የሚያበቃቸውን ድምጽ ማግኘት ባለመቻላቸው ምርጫው ዳግም እንዲካሄድ መወሰኑ ይታወቃል። ተመራጩ ፕሬዝዳንት ጆ ባይደን የበለጠ አቅም እንዲኖራቸውና ትልሞቻቸውንም ያለ ተቀናቃኝ ማስፈጸም ይችሉ ዘንድ ሁለቱም ምክር ቤቶች በዲሞክራት አጋሮቻቸው ስር መዋል ይኖርባቸዋል። የሪፐብሊካን ፓርቲ አባላትም በእንደራሴዎች ምክር ቤት ያላቸውን የበላይነት ይዘው ለመቆየት በጆርጂያ ክፍለ ግዛት በሚደረገው ምርጫ ሁለቱንም ካልሆነም ቢያንስ አንደኛውን መቀመጫ እንኳን ማሸነፍ ይጠበቅባቸዋል። በዚህም የተነሳ ከጆርጂያ ክፍለ ግዛት ለእንደራሴዎች ምክር ቤት የሚደረገው ምርጫ በአገር አቀፍ ደረጃ በመላው ዩናይትድ ስቴትስ መነጋገሪያ ሆኗል። የዚህ ምርጫ ሂደትና ውጤቱ ይነካል ብለው ያመኑ በጆርጂያ ክፍለ ግዛት የሚኖሩ ትውልደ ኢትዮጵያውያንም በልዩ ትኩረት እየተከታተሉ መሆኑን እዚያው ጆርጂያ ክፍለ ግዛት አትላንታ ከተማ የሚኖሩት ዶክተር ኤባ ከድር ይናገራሉ። የኢትዮጵያውያን በአሜሪካ እንግዳ አድርገናቸዋል። የፕሮግራሙ አዘጋጅና አቅራቢ ተረጀ ደስታ ነው ያነጋገራቸው።
በሙያቸው የህፃናት ሐኪም የሆኑት ዶክተር ኤባ ከድር ኤባ በዩናይትድ ስቴትስ ጆርጂያ ግዛት የአትላንታ ከተማ ነዋሪ ናቸው። እሳቸውም ሆኑ ሌሎች ኢትዮጵያውያን ምርጫውን እየተከታተሉበት ስላለው ሁኔታ ሲናገሩ እንዲህ ይላሉ።
በጣም በሚገርም ሁኔታ ብዙ ኢትዮጵያን አትሊስት በጆርጂያ ያሉት ኢትዮጵያን ወንድሞቻችን እና እህቶቻችን እንዲሁም ከሌላ አውት ኦፍ ስቴት ያሉ ኢትዮጵያኖች በጣም ይህንን ምርጫ እየተከታተሉ ነው። አንዳንዶቹ በኢትዮጵያን ሬዲዮ ይከታተላሉ፣ በተለይ ቻንል ላይ ባሉ የኢትዮጵያን ማጋዚኖችም አሉ ሎካል የሆኑ አስ ዌል አስ የሶሻል ሚዲያ በፌስቡክ ዋትስአፕ የሆኑ ግሩፖች አሉ። ብዙ ይህንን የሚከታተሉ ኢትዮጵያኖች ወንድሞችና ኤርትራውያን ወንድሞችና እህቶቻችን አሉ እና በጣም ኢንቮልቭድ ሆነዋል። ኢቨን መምረጥ የማይችሉ ኤሊጂብል ያልሆኑት እንኳን የመምረጥ ጊዜያቸውና ችሎታቸው እስኪደርስ ድረስ አትሊስት በቮለንቲርነት በማስተማር በመማር በጣም ኢንጌጅድ ሆነዋል።
ምርጫው የኢትዮጵያውያንንም ሆነ የመላውን አሜሪካውያን ትኩረት ሊያገኝ ስለቻለበት ሁኔታም ሲያስረዱ ከእያንዳንዱ የአሜሪካ ክፍለ ግዛት ሁለት ሁለት የሴኔት ምክር ቤት አባላት የሚመረጡበትን መንገድ ጭምር በማስረዳት አብራርተዋል። ከአንድ ክፍለ ግዛት በአንድ ጊዜ ለምርጫ መቅረብ የሚችለው አንድ የሴኔት እጩ ሆኖ እያለ በጆርጂያ ግን አሁን ለምን ሁለት ሴኔተሮች በተመሳሳይ ጊዜ ለውድድር ሊቀርቡ እንደቻሉም ዶክተር ኤባ እንደሚከተለው አስረድተዋል።
ሁለቱ ሴኔቶች የሚላኩት በአጠቃላይ ከ50 ሴቶች 100 ሴኔት ሆነው እነዚህ ሴኔተሮች ከፍተኛ አስተዋጽኦ አላቸው። ህግ በማውጣት የፕሬዚዳንቱን ዲሲዥኖች በመቃወም በማገዝ ትልቅ አስተዋጽኦ የሚያደርጉ ባለስልጣን የፖለቲካል ሰዎች ናቸው። ኖርማሊ የእነዚህ የሚመረጡት ሴኔተሮች እያንዳንዳቸው የስድስት ዓመት ተርም አላቸው እና የሚመረጡትም ሁለቱም በአንድ ላይ ሳይሆን አሁን ጆርጂያ ላይ እንዳለው በተለያየ ጊዜ ስታገርድ አድርገው ወይንም በተለያየ ጊዜ በየአራት ዓመቱ አንደኛ ይመረጣል፣ ሌላው ደግሞ በሚቀጥለው አራት ዓመት ይመረጣል። ይሄንን ኢሌክሽን ስፔሻል ያደረገው ዘንድሮ ላይ ሁለቱም የጆርጂያ ሴኔት ካንዲዴቶች በአንድ ላይ ለውድድር ቀርበዋል። ምክንያቱም ከዚህ በፊት የነበረው አንደኛው የጆርጂያ ሴኔተር ሪፐብሊካኑ በህመም ምክንያት ተርሙን ለመጨረስ ጊዜውን ስላልጨረሰ ስፔሻል ኢሌክሽን ተደርጎ የሚቀረውን ሁለት ዓመት ተርም አንደኛው ሴኔት ካንዲዴት የስፔሻል ኢሌክሽን ይሆናል። የሚቀጥለው ሁለተኛው የሴኔት ውድድር ደግሞ ሬጉላር የስድስት ዓመት ተርሙን የሚወዳደሩበት ሁኔታ ነው።
ዶክተር ኤባ ምርጫው በሁለቱ ፓርቲ ሴኔተሮች ብቻ የተወሰነ ሳይሆን በጆርጂያ ክፍለ ግዛት የተለያዩ ውሳኔዎችን የሚያሳልፉ የሌሎች ባለስልጣናት ምርጫንም የሚያካትት መሆኑንም አስታውሰዋል።
በዚህ አጋጣሚ ደግሞ በእነዚህ ረንኦፍ ወይንም ድጋሚ ምርጫ ላይ ከሁለቱ ሴኔተሮች ሌላ በጆርጂያ ስቴት የፐብሊክ ሰርቪስ ኮሚሽን ማለትም ብዙ የኢንቫይሮንመንታል የኮረንቲ ፕራይሴት የሚያረቡ የኢንተርኔትን ህጎች የሚያወጡ እና የሚከታተሉ የኮሚሽነሮች አሉ። በሱም ደግሞ ሶስተኛ ተወዳዳሪ አለ። ከሁለቱም ፓርቲዎች የሚወዳደሩ አሉ።
የሴኔተሮቹ ውድድር ግን በጆርጂያ ግዛት ብቻ ሳይወሰን የመላው አሜሪካን እድል ለመወሰን ወሳኝ ሚና እንደሚኖረውም በመጥቀስ በአሜሪካ የፖለቲካው ማህበረሰብ ዘንድ ከፍተኛ ስፍራ እንደሚሰጠው ይናገራሉ። ዶክተር ኤባ የምርጫውም ውጤት ምን ሊያስከትል እንደሚችል ሲገልጹ ይህንን ብለዋል።
አሁን ባለንበት ጊዜ ባለው ቁጥሮች 50 ሪፐብሊካን ሴኔተሮች አሉ፣ 48 ደግሞ ዴሞክራትና ኢንዲፔንደንቶች ከብዙ ጊዜ ከዴሞክራቶች ጋር አብረው የሚመርጡ አሉ። ሁለቱ ዴሞክራቶች ካሸነፉ የሁለቱ ፓርቲ እኩል ይሆናል፣ 50 ዴሞክራት 50 ሪፐብሊካን ይሆናሉ። በኮንስቲቱሽናል ሎ የቫይስ ፕሬዚደንቱ ወይም ምክትል ፕሬዚደንቷ ዴሞክራቲክ ሴሌክት ሃሪስ ታይ ብሬከር ወይም የማሸነፉን ስለምትወስን ሴኔቱን ኮንትሮል የሚያደርገው ዴሞክራት ይሆናል ነው። ሁለቱ ሪፐብሊካኖች ወይም አንዱ ሪፐብሊካን እንኳን ቢያሸነፍ ሪፐብሊካኖች የሴኔት ቼምበሩን ኮንትሮል ማድረግ ይችላሉ እና ይሄ በጣም ትልቅ ኮንሲኩዌንስ ወይንም ውሳኔ ያለው ኤሌክሽን ነው፣ በተለይ ለአሁን ላለው ጀነሬሽን።
ዶክተር ኤባ ከድር በምርጫው ሂደት ውስጥ ያላቸውንም የግል ተሳትፎና ምክንያቶቻቸውን ጭምር እንደሚከተለው ይገልጻሉ።
እዚህ ማገር ባሉ ወለደም እዚህ ሀገር ሲቲዝን ብዙ ሀገር በመቆየት እዚህ ሀገር ብዙ በመቆየት እንደማንኛውም ሲቲዝን ያለን የተሰጠን የመምረጥ ችሎታ ስላለኝ እንደ ሲቲዝን እኔም ባለቤቴና ልጆቼን በእድሜያቸው ድረሱ ይመርጣሉ። ግን ሌላው ደግሞ ጊዜን ተጠቅሜ ሌላዎቹ መምረጥ ያልቻሉትን ወይንም እውቀት የሌላቸውን የሀገራችን ሰዎች ያላቸውን የፖለቲካል ችሎታና ራይት ኤክሰርሳይዝ እንዲያደርጉ እየሞከርኩ ነው። እኔ አይ አም ፓርት ኦፍ ዘ ያንድ ኮአሊሽን ሜምበር ነኝ ጆርጂያ ውስጥ። ይሄ ኮአሊሽን የሚባለው የኢትዮጵያና ኤርትራን ፎር ጆርጂያ የሚል ኮአሊሽን ነው። የኢትዮጵያና ኤርትራን ኮሚኒቲ ያጠቃልላል፣ ኮሚኒቲ ሴንተሮች ያጠቃልላል። የሀበሻ ቮት የሚባል ኦርጋኒዜሽን አለ። እንዲሁም የኢትዮጵያን ሶ ባይደን ሃሪስ በናሽናል በኩል የፕሬዚደንት ኤሌክት ባይደን እና ቫይስ ፕሬዚደንት ሃሪስ የሚያስመረጠው ግሩፕ አለ። የዩት ፕሮፌሽናሎች አሉ እና ብዙ ቮለንቲሮች ያሉበት የተጠቃለለ ኮአሊሽን ነው ወይም ግሩፕ ነው። እኛ አላማችን በአዘ ቮለንቲር በዙም እና በሌሎችም ስብሰባ አጋጣሚዎች እየተጠቀምን በሬዲዮም ሆነ በፕሪንት ሚዲያ እየተጠቀምን ሰውን መቀስቀስ፣ ለማን መምረጥ እንዳለባቸው ማሳወቅ፣ መቼ ቀኑ እንደሚመረጡና ለሚመርጡበት ምክንያት ምን እንደሆነ ለማስተማርና ለመማርም እየሞከርን ነው።
እንደሳቸው ሁሉ ኢትዮጵያውያንም በዚህ ምርጫ ለምን መሳተፍ እንዳለባቸው ሲገልጹ የሚከተለውን ብለዋል።
እኔ ይሄን ነገር ማየው በሶስት መንገድ ነው። አንደኛ እንደ ሌላው የአሜሪካ ሲቲዝን ወይንም ኤኒ ሲቲዝን ኦፍ የዚህ ሀገር ያለን ራይት እና ሪስፖንሲቢሊቲን መውሰድ አለብን። እዚህ ሀገር የምንኖር የወለድን ወይም ብዙ አመት የኖርን ሰዎች ይሄንን ትልቅ ሌሎች ሳክሪፋይስ ያደረጉበትን የመምረጥ ችሎታ መጠቀም አለብን እና ይሄንን ስንጠቀም በሶስት ሌቭል ማየት አለብን። አንደኛ ሎካል፣ ምክንያቱም በሰፈራችን ያለውን የፖለቲካል ዲሲዥን ወይንም አቋቋም ዲሳይድ ሊያደርግ ይችላል። ሁለተኛ በሀገር ደረጃ በአሜሪካን ሀገር። ሶስተኛ ደግሞ ኢንተርናሽናሊ፣ በተለይ ኢትዮጵያን ላሉ ወይንም ታዳጊ ሀገሮች ላለው ፖለቲካ የኛ የምንመርጠው የምናደርገው ዲሲዥን አስተዋጽኦ ስላለው ይህንን መጠቀም አለብን። ለምሳሌ በሎካል ፖለቲክስ ላይ የምንመርጣቸው ሰዎች የታክሳችንን ዲሳይድ ሊያደርጉ ይችላሉ። የትምህርት ቤቶቻችንን አኳኳን እንደሱን የመሳሰሉ የፖሊስና የክሪሚናል ጀስቲስ እዚህ ሀገር አሁን በጣም የሚያነጋግር ሁኔታዎች ያሉበት የክሪሚናል ጀስቲስ ወይንም የህግ የፖሊሲንግ አስተዋጽኦ እና አኳኋን አለ። ምክንያቱም እንደ ማይኖሪቲ እና እንደ ጥቁሮች ሁላችንም የኛም ልጆቻችንም አፌክት የሚያደርግ ስለሆነ እኛ የምንመርጠው ሰዎች ኢንቮልቭ የምናደርገው ዲሳይድ ያደርጋል። በናሽናል በኩል ደግሞ ካየነው የሄልት ኬር ፖሊሲ አሁንም ደግሞ ኢንሹራንስ አለ የኦባማ ኬር ወይንም አፎርደብል ኬር አክት የአንኢንሹርድ የሆኑትን ሰዎች ኢንሹራንስ የሌላቸውን ሰዎች አፌክት ስለሚያደርግ እነዚህ የሚመረጡ ሰዎች እሱን እሱ አይነት ዲሲዥን ያመጣሉ። በሶስተኛ ደግሞ ኢንተርናሽናሊ በቅርቡ እንዳየነው የኢትዮጵያን ዳም ወይ የደርት ሲቹዌሽን አፌክት ሊደረግ ይችላል። እንደምናስታውሰው ፕሬዚዳንት ትራምፕ ብዙም አውቅም ወይም ባለማወቅም የተናገሩት ሁኔታ የእኛን የኢትዮጵያን ሕዝብ የሚያሰጋ ደረጃ ላይ ለማድረስ ስለሚችል እኛ ደግሞ የምንመርጣቸው ሰነቶች እና ፖለቲከኞች የፖለቲካል ሰዎች ሴንሲቲቭ ሆነው ስለ ሀገራችን ስለ ግድቡ ታሪክና መሰረት አሳውቀን ለሁላችንም የሚጠቅም ነገር መሆኑን ማሳወቅ እንችላለን። በምንመርጣቸው ሰዎች ምክንያት ኢንቮልቭ እናደርጋለን ማለት ነው። አለበለዚያ በጎን ሳይድላይን ላይ ቆመን ብናጨበጭብ ብናለቅስ ምንም ለውጥ ስለማያመጣ ደስታይን ኢንቮልቭ ማድረግ ያለብን በምንመርጣቸው ሰዎች መካከል ነው ለማለት ነው።
ስለ ምርጫው ጊዜ ሰሌዳም በኮሮና ቫይረስ ምክንያት ቀደም ሲሉ የነበሩ የምርጫ ሂደትና አሰራሮች መለዋወጣቸውን በመጥቀስ ዶክተር ኢባ የሚከተለውን ብለዋል።
እንግዲህ አሁን የውድድሩ ምርጫው ተጀምሯል። በሁለት አይነት ነው ቮት የሚደረገው። በተለይ በኮሮና ቫይረስ ምክንያት ስቴት ሎዎቹ ተለዋውጠው ኢንፐርሰን መምጣት የማይችለው በደብዳቤ ወይንም በፖስታ ቀደም ብሎ መረድ ይችላል። እሱ ኦልሬዲ ተጀምሯል። ሁለተኛው ደግሞ ከዲሰምበር 14 ጀምሮ ቀድሞ የመምረጥ ወይንም ኤርሊ ቮቲንግ ኢንፐርሰን ሄዶ በሆነ አካል ሄዶ መምረጥ ይችላሉ። እነዚህ በሁለቱ ሁኔታዎች መምረጥ ያልቻለ ሰው ደግሞ የመጨረሻው ቀን በጃንዋሪ 5 ኢንፐርሰን ወይም በአካል ሄዶ መምረጥ ይችላሉ።
በጆርጂያ ክፍለ ግዛት በተለይም በአትላንታ ከተማ የሚኖሩ ኢትዮጵያውያን በርካታ መሆናቸውን የገለጹት ዶክተር ኤባ እንዳለፈው ፕሬዝዳንታዊ ምርጫ ሁሉ በዚህ የሴኔት አባላት ምርጫም በግዛቱ የሚገኙ ትውልደ ኢትዮጵያውያን ከፍተኛ ሚና ሊጫወቱ እንደሚችሉ ይገምታሉ። እሳቸው እንደሚሉት በጆርጂያ መምረጥ ይችላሉ ከተባሉት 18,000 ውስጥ ምን ያህሉ እንደተመዘገቡ ባይታወቅም በፕሬዝዳንታዊ ምርጫ ወቅት በጆርጂያ ለውጥ ካመጡት 14,000 መራጮች አንጻር የኢትዮጵያውያኑ ድምጽ ሊጫወተው የሚችለው ድርሻ ቀላል አይመስልም። ፍሬ ነገሩ ግን ምን ያህሉ ተመዝግበዋል የሚለው ይመስላል።
በተገኘው ዴታ እንደገባን ከሆነ ኤሊጂብል የሆኑ ወይንም መምረጥ ችሎታ ያላቸው ሰዎች ናቸው ነው የሚለው። እና ብዙዎቹ ሬጅስተር አድርገዋል። ትንሽ ደግሞ ሬጅስተር ያደረጉ ነበሩ ለመምረጥ። እና እዚህ ሀገር ኤሊጂብልም ብትሆን እንደምታውቀው ሬጅስተር ካደረግ መምረጥ አትችልም። ስለዚህ መጀመሪያው ፓርት ኦፍ የእንቅስቃሴያችን ያልተመዘገቡት እንዲመዘገቡ፣ የተመዘገቡት ደግሞ እንዲመርጡ ነው እንቅስቃሴ አሁን የምናደርገው። እንግዲህ ባለፈው ጀነራል ኤሌክሽን ወይ ምርጫ ላይ ኖቬምበር 3 ላይ በነበረው ምርጫ ላይ ጆርጂያ ላይ በአጠቃላይ እንደምታውቀው የሬድ ስቴት ወይም የሪፐብሊካን ስቴት ነው። በላስት ታይም የፕሬዚደንሻል ኤሌክሽን ዴሞክራቶች ያሸነፉት በ1992 ነው በአውሮፓውያን አቆጣጠር። እና የጆ ባይደን የዴሞክራት ያሸነፈበት ማርጅኑ ወደ 14,000 ያህል የሚሆኑ ሰዎች ነው። ባለው ግምት የኢትዮጵያን አሜሪካን ቮተሮች አትሊስት ኤሊጅብል ሆነው የሚገመቱት ወደ 18,000 ናቸው። ኢቨን የሁሉ ኢትዮጵያዊ ቢመርጥ ያንን የቮቲንግ ያሸነፈበትን ማርጅን የሚያክል ችሎታ ይኖረናል ማለት ነው። እና እያንዳንዳችን ቮት ቢደመር እና ኤክሰርሳይዝ ብናደርገው የማርጅን ኦፍ ቪክትሪ ወይም የማሸነፍ ችሎታ ሊያመጣ ይችላል። እና አሁን እኛ ትኩረት የሰጠነው ከነዚ ከ18,000 ኤሊጅብል የሆኑ ኢትዮጵያን አሜሪካን ቮተሮች ወደ 5-6 ሺህ ባለፈው ጀነራል ኢሌክሽን ያልመረጡትን ሰዎች እነሱን ቀስቅሰን እንደገና በዚህ ህግ በሰጣቸው ችሎታ ኤክሰርሳይዝ እንዲያደርጉት ለማድረግ ነው።
በምርጫ ውጤት ማምጣት የሚችሉት ኢትዮጵያውያን ብቻ ሳይሆኑ ሌሎች በቁጥር አነስተኛ የሆኑ ተመሳሳይ የማህበረሰብ አባላትም በጋራ መሳተፍ እንዳለባቸው በመግለጽ ለዚህም ሲባል ህብረት ወይም ኮአሊሽን በመፍጠር አብረው እየተንቀሳቀሱ መሆኑን ዶክተር ኤባ አስረድተዋል።
እንግዲህ አትላንታ ወይም በስቴት ኦፍ ጆርጂያ ያሉ ኢትዮጵያውያን አውስትራሊያኖች ተሰብስበን በአንድ አቋም ከነዛም በላይ ደግሞ የሶማሌ ወንድሞቻችን እህቶቻችንም አሉበት ኮአሊሽን ውስጥ አብረውን የሚሰሩ እነዚህ ሁላችን ተሰባስበን ለብቻችን ከምንዋዋጥና ከምንገጥም ለምን አብረን ያለን ችሎታ ተሰባስበን ለአንድ አቋም የኛን ህዝቦችን የሀበሻ በማለት ለምን አንጠቀምም እና አናስተምርም አንማርም ከዛ ደግሞ ሰዎችን ቢመዘገቡ የሚመርጡ ሰዎች ምን አይነት ሰዎች እንደሆኑ ከዛም በመጨረሻ ላይ ደግሞ ሄደው እንዲመርጡ መመዝገብ ብቻ ሳይሆን ቀኑን ጠብቀው ሄደው እንዲመርጡ ለማድረግ የተቋቋመ ግሩፕ ነው ማለት ነው ኮአሊሽን። ያ
ዶክተር ኤባን በአሜሪካ ድምጽ ራዲዮ ስም በጣም አመሰግናለሁ። ደረጀ ደስታ ነኝ። መልካም ቀን።